to be a new world order. But the new world order is going to be a multipolar world order. And it's important that we as African-Americans here understand that. And stand, shall we say, with the majority of the world, because that's where the majority of the world is going.
አዲስ የዓለም ስርዓት ሊፈጠር ነው። ሆኖም አዲሱ የዓለም ስርዓት በብዙዎች የሚመራ ባለብዙ አቅጣጫ ነው የሚሆነው። በየአቅጣጫውም የራሱን ተጽዕኖ የሚያሳርፍበት ይኖራል። እናም እኛ እንደ አፍሪካ አሜሪካውያን እንደ ጥቁር ህዝብ ያንን ተረድተን መዘጋጀትና እንደ አብዛኛውም የዓለም ክፍል ሁሉ ለዚያ መቆም አለብን። ምክንያቱም አብዛኛው ዓለም የሚሄደው ወደዚያ ነው። አብዛኛው የዓለም ክፍል ነጻነት ነው የሚፈልገው። የራሱን የወደፊት ዕጣ ፈንታ መወሰን ይፈልጋል። ምን ማድረግ እንዳለበት ማንም እንዲነግረው አይፈልግም። እናም እንደ አፍሪካ ህዝቦች ዛሬ የትና በምን አይነት ዝግጅት ላይ ነው ያለነው?
ዶክተር ጁሊየስ ጋርቪ ነበሩ።
አፍሪካ ለአፍሪካውያን የጥቁር አሜሪካውያን ታሪክ ለመዘከር የተሰየመውን ወርሃ የካቲትን ምክንያት በማድረግ በዋሽንግተኑ የሃዋርድ ዩኒቨርሲቲ በተካሄደ ስነ ስርዓት ለውይይት የመረጡት ርዕስ ነው። ተወያዮች የቀዶ ህክምና ባለሙያና የህክምና ፕሮፌሰሩን ዶክተር ጁሊየስ ጋርቪን ጨምሮ በርካታ አንጋፋና ታዋቂ ሰዎች ናቸው። ዶክተር ጁሊየስ ጋርቪ ከቀደምት የጥቁር መብት ታጋዮች አንዱ የነበሩትና በጣሊያን የወረራ ዘመንም ከኢትዮጵያ ጋር የተሰለፉትን ጥቁር አሜሪካውያንና የካሪቢያን ዜጎች የመሩት ማርከስ ጋርቪ ሁለተኛ ልጅ ናቸው። ከተጋባዥ ተወያዮች አንዱ ታዲያ ከኢትዮጵያውያን ወላጆቹ እዚህ ዩናይትድ ስቴትስ ውስጥ የተወለደው ነቢያት አክሊሉ ደምሴ ነው። ወደ ምልልሳችን ልውሰዳችሁ። ነቢያት አክሊሉ ደምሴ ለራዲዮ መጽሔት ግዳ አይደለህም። እዚህ ዩናይትድ ስቴትስ ውስጥ ተወልደህ የኢትዮጵያን ታሪክ በመከታተልና ባህሉን በማወቅ ጥርት ያለ አማርኛ በመናገርህ ወዲያውም ደግሞ ማቲው ከተባለ አሜሪካዊ ጋራ አብራችሁ ቀርባችሁ ለታችሁም በአማርኛ የምትጫወቱበት ለዛ ያለው ቃለ ምልልስ ነበረን። ከዚያ በኋላም በመክንያት በተገኘህባቸው የኢትዮጵያን ታሪክ በሚመለከቱ ጉዳዮች በተለያዩ ጊዜያት በፕሮግራማችን ቀርበህ ተወያይተሃል። ዛሬም ሰሞንኛ ርዕስ ነው እዚህ ዩናይትድ ስቴትስ ውስጥ የጥቁር አሜሪካውያን ታሪክ የሚከበርበት ወር ነው ያለንበት ወርሃ። ይህንንም ምክንያት በማድረግ ታዲያ በተለያዩ መድረኮች ልዩ ልዩ ስነ ስርዓቶች መድረኮች ይሰናዳሉ። ከዚህ ባንዱ ባለፈው ሐሙስ ተሳትፈህ ነው እንግዲህ ምክንያት የሆነን አፍሪካ ለአፍሪካውያን የሚል ስያሜ የተሰጠው አፍሪካውያን አሜሪካውያን ያሉበት መድረክ ላይ ብቸኛው ኢትዮጵያዊ አሜሪካዊ ነበርክ። በዚህ መድረክ ላይ ተናጋሪ ሆነ ተጋብዘህ እስኪ ባጭሩ ስለ መድረኩ ንገረን። ማን አዘጋጀው? እንዴት ተጋበዝክ? ተሳታፊዎችን ጨምረ።
እሺ፣ አመሰግናለሁ ስለጋበዝከኝ። በድጋሚ በሃዋርድ ዩኒቨርሲቲ ነበረ ያለፈው ሐሙስ ውይይት የተካሄደው። አፍሪካ ለአፍሪካውያን በሚል ርዕስ ነበር የተዘጋጀው። የጋበዙኝ ታዋቂው የጥቁሮች መብት ተሟጋችና መሪ የክቡር ማርከስ ሞዚያ ጋርቢ ልጅ ዶክተር ጁሊየስ ጋርቢ ናቸው። እና ያው እንደምታውቀው በየዘመናቱ የኃይል አስተላለፍ በሚቀየርበት ጊዜ አዲስ የፖለቲካ ስርዓት ባይፈጠርም በሚደረገው የኃይል አስተላለፍ ልዩነቶች አዳዲስ የሚፈጠሩ የማህበራዊ ፖለቲካዊ ሁኔታዎች እና አውዶች አሉና አዲስ በሚፈጠረው ወይም ደግሞ እየተፈጠረ ባለው የዓለም ስርዓት ውስጥ አፍሪካን እንዴት ነው ጥቅሞቻችንን መብቶቻችንን ማስከበር የምንችለው በሚለው ላይ ነው ውይይቱ የተካሄደው። እና እኔም ደግሞ በኢትዮጵያዊነት ዙሪያ በማደርጋቸው እንቅስቃሴዎች ከዶክተር ጁሊየስ ጋርቢም ጋር ትውውቅም ስላለኝ በዛ መሰረት ነው የተጋበዝኩት።
የተሳታፊዎቹንም ማንነት ምናልባትም ወደ ኋላ ግፋ አድርገን እንነጋገራለን። ዋናው ያንተ ጋባዥ ዶክተር ጁሊየስ ጋርቪ የቀደመው የጥቁር አሜሪካውያን እንቅስቃሴ ዘመን ውስጥ የመሪነት ሚና የነበራቸው ናቸው። ማርክስ ጋርቪ ከኢትዮጵያ ጋር የሚያገናኛቸው ጉዳይ ያላቸው የእሳቸው ልጅ መሆናቸውን ገልጠሃል። ሌሎች ተናጋሪዎች ስንማን ነበሩ? የሚታወቁ ወይም በስራቸው ሊገለጽ የሚችል ነገር ካለ?
መልቪን ፉት ኮንስቲቱንሲ ፎር አፍሪካ የሚባል ድርጅት አለ። እሳቸው ከተለያዩ የአፍሪካን መንግስታት ጋር በመስራት በጣም የሚታወቁ ናቸው። እሳቸውም ነበሩ። ምራንዳ የምትባል ደግሞ አንድ ጠበቃ ነበረች። ምናልባት አንዳንድ አድማጮች ሊያውቁ ይችሉ ይሆናል። ማርከስ ጋርቪ በቀድሞ የኤፍቢአይ ስራ አስኪያጅ በጄ ኤድገር ሁቨር ተከሰው ነበረ እና ስማቸውን ለማጽዳት ወይም ደግሞ ኤግዛኖሬት ለማድረግ
ከሚቀርብባቸው ክስ ንጹህ መሆናቸውን ለማረጋገጥ የሚደረግ
ንጹህ መሆናቸውን ለማረጋገጥ ያንን ኬስ እየተከታተለች ያለች ጠበቃ እሷም ነበረች። የቀድሞ የቡርኪና ፋሶ መሪ የቶማስ ሳንካራ ወንድምም ፖል ሳንካራም ተገኝተው ነበር። እንደዚሁም ሌሎችም ፓነሊስቶች ነበሩ። የውይይት መድረኩን የመሩት ደግሞ የሃዋርድ ዩኒቨርሲቲ ጠበቃ አስተማሪ ናቸው። ፕሮፌሰር ጀስትን ሃዋርድ ይባላሉ።
ነቢያት፣ እንግዲህ አፍሪካ ለአፍሪካውያን የሚለው ዓለም አቀፍ ጉዳይ ወይም የአፍሪካ ትልቅ መሰረታዊ ሀሳብ እንዳለ ሆኖ የኢትዮጵያም ታሪክ ቀረብ ብሎ የሚታይበትን አንተ የተሳተፍክበትን መልከት እናድርግ። ከዚያ በፊት ግን ደጋግመን ያነሳናቸው ዶክተር ጁልየስ ጋርቬ ማርከስ ጋርቬ ልጅ ጠቆም አድርገናል። ማርከስ ጋርቬ ደግሞ በጥቁሮች መብት ታጋይነት ብቻ ሳይሆን በቀጥታ በኢትዮጵያ ጉዳይ በሁለተኛው ዓለም ጦርነት ወቅት ኢትዮጵያ በራ በተፈጸመባት ጊዜ ጥቁር አሜሪካውያንን በዛ ትግል ዓለም አቀፋዊ አንድነት እንዲኖር በማስተባበርና ብዙዎችንም ወደ ኢትዮጵያ እንዲመጡ በማድረግ ከፍተኛ ሚና የነበራቸው መሪ ናቸው። እስኪ ስለሱ ላንተም የተለየ ስሜት ስለሚሰጥህ ነገር የተወሰኑ ነጥቦችን እናንሳ። እጃቸውም ዶክተር ጁልየስ ጋርቬ ቀዶ ሐኪምና የሕክምና ሳይንስ መምህር ናቸው። ስለሳቸውም ገለጥ አድርገሃልና እስኪ አስታውሰን፣ ማርከስ ጋርቬ ማን ነበሩ?
የተወለዱት ጃሜካ ውስጥ ነው። ጥቁሮች በሙሉ ባህልና ታሪካቸውን መሰረት በማድረግ መብታቸውን ማስከበር አለባቸው የሚለውን መርህ በመከተል ጥቁር ህዝቦች በሙሉ ወደ አንድነት ሊመጡ ከፍተኛ እንቅስቃሴ ያደርጉ የነበሩ ታላቅ መሪ ናቸው። በብዛት የሚታወቁት ዩኒቨርሳል ኒግሮ ኢምፕሩቭመንት አሶሲዬሽን ወይ ዩኤንአይኤ የሚባለውን ድርጅት በማቋቋም ነው። እንደገና ደግሞ ብላክ ስታር ላይን የሚባል እንቅስቃሴም ነበራቸው እና ጥቁሮች በሙሉ ወደ አፍሪካ መመለስ አለባቸው፣ ሪፔትሬት ማድረግ አለባቸው የሚለውንም ሀሳብ በጣም ያቀነቀኑ ነበር። አፍሪካም ከነጮች አገዛዝ ተላቃ ነጻ አህጉር መሆን አለባት የሚልንም ሀሳብ እና እምነት ከሚያራምዱ ሰዎች አንዱ ነበሩ። እጅግ በጣም የተከበሩ እና የተወደዱ የዓለም ጥቁር መሪ ነበሩ።
መልካም፣ ጥሩ አድርገህ አስታውሰህናል። እኚህ ሰው የፖለቲካ እንቅስቃሴ መሪ እንደነበሩት ሁሉ ጋዜጠኛ ነበሩ፣ ንግድ ሀሳቦች አፍላቅ የነበሩ የንግግር ሰው ነበሩ፣ ህትመት ስራ ውስጥ የነበሩ ናቸው። ማርከስ ጋርቪን በዚህ መልኩ ካስታወስ፣ እስኪ አሁን ደግሞ ወደ መድረኩ እንመለስ። ነቢያት፣ ቀደም ብዬ እንደጠቆምኩት አንተ በዚያ መድረክ ላይ ንግግር አሰምተሃል። ለመሆኑ ንግግርህ ምን አይነት ይዘት ነበረው? በምን ርዕሰ ጉዳይ ላይ ያተኮረ ነበር? በተለይም ደግሞ እለቱ ከታሰበበት ከዚህ የወርሃ የካቲት የጥቁሮች ታሪክ ከሚዘከርበት ሁኔታ ጋር በተያያዘ
የኔ ንግግር ያተኮረው ኢትዮጵያዊነት ለፓን አፍሪካኒዝም የነበራትን ሚና በተመለከተና በግሌ በምሰራቸው ስራዎች ነበረ በብዛት። እና እንደምታውቀው በፈረንጅ አቆጣጠር በ1896 ዓ.ም ነው የአድዋ ድል በአጼ ምኒልክ አመራር የተገኘው። እና ኢትዮጵያዊነት ለፓን አፍሪካኒዝም መሰረት እንደሆነች ፓን አፍሪካኒዝም የሚለው ቃል ራሱ የተጠነሰው ከአድዋ ድል ቀጥሎ መሆኑን በማስረዳት ኢትዮጵያና ኢትዮጵያውያን ለፓን አፍሪካኒዝም ያንን ድል በማግኘታችን እየተጫወትነውን ሚና ለማስረዳት ነበረ። ከዛም ባለፈ ደግሞ ማርከስ ጋርቪ ብራንስ ፕሮጀክት የሚባል አለ። በአሁኑ ሰዓት ዶክተር ጁልየስ ጋርቪ ናቸው በዋናነት የሚመሩት። ከእሳቸው ጋር ደግሞ የሚሰሩ የእሳቸው ባልደረቦችም አሉ እና የአፍሪካ ህብረትን አፕሮች ማድረግ እንዳለባቸው አንዳንድ ሀሳቦችም መስማት የሚፈልገው ስለነበረ በዚያ የተነሳ ትንሽ ከነሱም ጋር ተገናኝቼ አንዳንድ ሀሳብም ለመለዋወጥ ምችለን ነበር። እና በአጠቃላይ ያው የኢትዮጵያዊነት ሚና ለፓን አፍሪካ መፈጠር ምን ይመስል እንደነበር ነው በብዛት የተናገርኩት።
ኢትዮጵያዊነትን በተለይ ደግሞ ከአድዋ ድል ማግስት በዓለም ዙሪያ ለጥቁሮች ሁሉ ምሳሌ እንዲሆንና የመላው ጥቁር ህዝብ ድል ሆኖ እንዲታይ ኢትዮጵያኒዝም የሚባለውን ጽንሰ ሀሳብ በኢትዮጵያ ብቻ የተገደበ ሳይሆን የጥቁሮች ሁሉ እንዲሆን፣ ጥቁሮች በዓለም ዙሪያ ለነጻነታቸው እንዲነሳሱ ምክንያት ሆኗል የሚል ሀሳብ የሚያንጸባርቁ ወገኖች አሉ። ለአንተስ ይሄ ምን ትርጉም አለው? ቀደም ብለህ የገለጽከው ፓን አፍሪካኒዝም ወይም አፍሪካ አቀፍ የሆነው እንቅስቃሴ ዛሬስ ምን ፋይዳ አለው? በዚህ ዘመንና ጊዜ መግቢያ ላይ ጥቁር ህዝብ በሙሉ በዓለም ዙሪያ ለነጻነቱ እንዲነሳሳ በምሳሌነት ይታያል የሚለው አስተሳሰብ የተለየ የዓለም ስርዓት ያለበት ሁኔታ የሚጠይቃቸው ጥያቄዎች ውስጥ እንደሚካተት ጠቆም አድርገህ ነበር። እስኪ ደግሞ ስለሱ አጫውተን።
አዎ ኢትዮጵያዊነት ያው ኢትዮጵያ ነጻነቷን ጠብቃ የኖረች ሀገር ስለሆነች ከጥንት ጊዜ ጀምሮ ለጥቁሮች ሁሉ ምሳሌ በመሆን ትታወቃለች። ብዙ ደግሞ የፓናፍሪካኒዝም አቀንቃኞች ኔልሰን ማንዴላም ሆኑ ማርከስ ጋርቪም ሌሎችም ኢትዮጵያን ነው በምሳሌነት የሚጠቅሱት ብዙ ጊዜና ያንን ታሳቢ ማድረግ ያስፈልጋል። የአፍሪካ አንድነት ድርጅትን በማቋቋም አፄ ኃይለ ሥላሴም የነበራቸው ድርሻም ቀላል አይደለም። በተግባር ብዙዎቹ ሲያልሙ የነበረውን የኛ አባቶች በተግባር ያን ለማድረግ ችለዋል። ለምሳሌ ፓናፍሪካኒዝም ከሳቢነት ወደ ተግባር የለወጡት መሪዎች ነበሩ። አፄ ምኒልክ ፓናፍሪካኒዝም እንዲፈጠር ያደረጉ ናቸው። ርዕዮተ ዓለም ከተፈጠረም በኋላ ደግሞ ያንን መሬት ላይ አውርዶ በእግሩ እንዲራመድ ደግሞ ያደረጉት አፄ ኃይለ ሥላሴ ናቸው። እና ከኢትዮጵያዊነትም አልፎ ተርፎ በዓለም አቀፍ ደረጃ የተከበሩ ተደሞ ናቸው። ምንም እናመነታበት ነገር የለም። እንደውም እንዳጋጣሚ ሆኖ እዚህ የኢትዮጵያ ዘውድ ምክር ቤት አማካሪነትም እሰራለሁኝ እና የጃሜካ መንግስት ጋብዞን ጃሜካ በሄድኩበት በቅርብ ጊዜ ከሶስት ከአራት ወር በፊት ነው ድል አጋጥሞኝ ጠቅላይ ሚኒስትሩን አነጋግሬያቸው ነበረ እና የማርከስ ጋርቪን ብራንስ ፕሮጀክት ለዛ እገዛ እንደማደርግ እና ኢትዮጵያ ውስጥ የማርከስ ጋርቪ ብራንስ ፕሮጀክት ተሳክቶ ሐውልት ቢሰራላቸው እዚህም ደግሞ ጃሜካ የአፄ ኃይለ ሥላሴ ሐውልት ቢቆም ምን ይመስሎታል የሚለውን ጥያቄ ስጠይቃቸው በሀያ ሰከንድ ውስጥ ነው ይሄ በጣም የተቀደሰ ሀሳብ ነው ታዲያ እንደዚህ ካሰብክ ቦታ አግኝተሃል ወይ ብለው ሲጠይቁኝ አይ ገና የሚያሰብኩት ከሶል ፍቃድ ካገኘም በኋላ ኮሚቴ አዋቅሬ ቦታ እንዲጠቁመን ነበረ። እዚሁ ጃሜካ ውስጥ የብሔራዊ ጀግኖች መናፈሻ ቦታ አለና ለምን እዛ አይሆንም የሚል ሀሳብ አቀረቡ። የጋርዮች ስምምነት አርቅቀን ኢትዮጵያ ዘውድ ምክር ቤት ከጃሜካ መንግስት ጋር የሁለት ቀን ባልሞላ ጊዜ ውስጥ ነው የተፈራረሙት እና በዚህ እንቅስቃሴ ዙሪያ ደግሞ ሐውልት ማሰራት ብቻ ሳይሆን ቅድምን ፋይዳ አለው ብለን ለጠየቅኝ ጥያቄ ስምምነቱ ላይ የተለያዩ ነገሮች ተጠቅሷል፣ ተካተዋል። እዛ ላይ ለምሳሌ በትምህርት፣ በስፖርት፣ በባህል፣ በኢኮኖሚ የሁለቱ ሀገር ወዳጅነት የሚዳብርበትን የተለያዩ ዘርፎች ተጠቅሰዋል እዛ ላይ እና ይሄም አንዱ የፓንአፍሪካኒዝም ጥቅም በተግባር ላይ ስናውለው ያለውን ፋይዳ የሚገልጽ ስለመሰለኝ ነው ይህንንም ለመጥቀስ የፈለግኩት። እና ፋይዳ አለው። ኢትዮጵያኒዝም ደግሞ መሰረት በማድረግ ይበልጥ ሌሎችንም አፍሪካን ሀገሮች እና አፍሪካውያንም ማስተባበርና ወደ አንድነት ማምጣት እንችላለን ብዬ አስባለሁ።
የመጨረሻ ነጥብ፣ ቀደም ብለህ እንደጠቀስከው የቀዳማዊ ኃይለ ሥላሴ ሐውልት ጃማይካ ላይ እንዲቆም የተስማሙትን ያህል የአገሪቱ ጠቅላይ ሚኒስትርን ይሁንታ ያገኘውን ያህል የማርክስ ጋርቬስ መታሰቢያ ሐውልት በኢትዮጵያ የሚቆምበት ሁኔታ ላይ የተጀመረ ነገር አለ? እናንተ በበኩላችሁ እንግዲህ ይህን ሀሳብ እንደ አመነጨና ከጃማይካው ጠቅላይ ሚኒስትር ጋር የመነጋገር እድል እንዳገኘ ሰው በኢትዮጵያ ያለው እሱ ሁኔታ በሀሳብ ደረጃ የቀረበበት ጅምር ካለ ወይም በሀሳብ ደረጃ የተሞከረ ነገር ካለ የውይይታችን መቋጫ እናድርገው።
አዎ የተጀመሩ እንቅስቃሴዎች አሉ። እየተመራ ያለው ደግሞ በማርከስ ጋርቪ ብራንስ ፕሮጀክት ነው። ሥላሴ ስታንድ አፕ እኔ የምመራው ድርጅት እንደ ድርጅት የማርከስ ጋርቪን ብራንስ ፕሮጀክት እንደሚደግፍ ይፋዊ መግለጫ አውጥቷል እና ንድፉም ተሰርቷል። በቂ ገንዘብ ሬስ ተደርጓል። አሁን በአፍሪካ ህብረት በኩል እሽታቸውን ነው እየጠበቁ ያሉት እና በጋራ በህብረት እነሱ የኔንም እንቅስቃሴ እንደደገፉ ሁሉ እኔም ደግሞ የእነሱንም በመደገፍ ጥቂታማ እንዲሆን እየተንቀሳቀስን ነው እንጂ ገና አልተቋጨም፣ ግን በስኬታማነት ይጠናቀቃል የሚል እምነት አለኝ።
ግሩም ነው። የሁለቱን ሀገሮች ታሪክ ማስተሳሰሩ ብቻ ሳይሆን አይነተኛ የሚባል አስተዋጽኦ ያበረከቱ በጥቁሮች የነጻነት እንቅስቃሴ ትልቅ ስፍራ የሚሰጣቸው ይልቁንም ደግሞ እንደ ኢትዮጵያዊ ኢትዮጵያውያን መለስ ብሎ ሊያዩት የሚችሉት ከየትኛውም ዓለም ያሉ ጥቁሮችን በማስተባበሩ ረገድ ከፍተኛ ሚና ያላቸው በድርጅታቸውን በኩል ብዙ ስራ የሰሩ ሰው ነው እያወሳን ያለ ነው። ሂደቱን እንከታተላለን። ለነጻነት ለሰላም የሚደረጉ እንቅስቃሴዎችን መላልሰን እንድንቃኝ የሚጋብዝ አጋጣሚ በኖረ ጊዜ ለአሁኑ ለሰጠህን አስተያየት ለጊዜ አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። እግዜር ያክብርልኝ።
Thank የብዙሃን እናት መጠጊያዬ ምን ናት? እማማናትና ሀገሬ ናት እንኳን ጀግኖች ሞቱላ ሕፃን ሽማግሌ የተሰየፈላት ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያዬ ምን ናት? እማማናትና ሀገሬ ናት እንኳን የብዙሃን እናት መጠጊያዬ ምን ናት? እማማናትና ሀገሬ ናት እንኳን ስራይ ደረስ ወንዱ በሮ የቆምላት ጀግኖች በጦር ሜዳ ወጥተው የቀሩላት እኔም በተጠንቀቅ አለሁሽ የምላት ጥቋር አፍሪካዊት ሀገሬ ናት እንኳን